ይህ የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አላችሁ? በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ መሳፍንት ጥናታችንን አብረን አንድ ላይ እንቀጥላለን ማለት ነው። ዛሬ የምንመለከተው ከምዕራፍ 1 ቁጥር 4 እስከ ምዕራፍ 3 ቁጥር 11 ያለውን ይሆናል ማለት ነው። እግዚአብሔር በረዳን መጠን በጌታ መንፈስ ቅዱስ አስተማሪነት አንድ ላይ በአንድ ልብን ቆያለን። ሲዝማሪን ጋብዛችሁ
ያብሔር ስሙ ለዘላለም የተመሰገነ። እንዲህ ያለውን ጥመ ዜማ በዝማሪዎቻችን አንደበት እግዚአብሔር አሳድሮ ወደኛ እንዲደርስ ያደረገው እርሱ ነውና በዝማሪውም ያገለገለችንን እህታችንን ሰናይትን እግዚአብሔር ባለችበት ስፍራ በኑሮና በአገልግሎታ አብዝቶ ይባርካት። እስቲ አብረን እናመስግን። የወደድከን የመረጥከን ጌታችንና መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን። አንተ በእውነት ከዓለም ልዩ አድርገኛን ጌታዬ ሆይ ወደ አንተ አቅርበሃል። በዓለም ውስጥ ብዙ ጌታዬ ሆይ የሚወደዱ ነገሮች ነበሩ። ብዙ አለቆች አሉ እግዚአብሔር ሆይ፣ ብዙ አስተዳዳሪዎችም አሉ። ግን እኛን እግዚአብሔር ሆይ በምን ፍቅር እኛን አይተ እንደወደድከን ለእኛ ጌታዬ ሆይ ከሚገባን በላይ ሆኖልና እግዚአብሔር ሆይ ስምህ ለዘላለም እየተመሰገነ ይሁን። በእውነት ልባችን እግዚአብሔር ሆይ እኔ መልካም አድርጌ በዚህ ተመረጥኩኝ ብንል ሐሰተኛ እንሆናለን፣ መልካም ነገር አይገኝብንምና። ስለዚህም ጌታችን ሆይ ወደንና ፈቅደን በፊትን ሰግድልሃለን፣ እንገዛልሃለን። ቤታችንና ቤተሰቦቻችንን ኑሯችንን ሁሉ ተቆጣጥረሃልና እግዚአብሔር ሆይ ስምህ ለዘላለም ይባረክ። በዚህች ሰዓት ደግሞ አምላካችን ሆይ ስምህን እንጠራለን፣ በመካከላችን እንድትገኝ እግዚአብሔር ሆይ ቃልህን ደግሞ እንድታስተምረንና እንድትገልጥልን እንለምንሃለን። እግዚአብሔር አምላካችን ሆይ በሕይወታችን በዚህች ምድር ይያለን ብዙ መሰናክሎች አሉ። እነዚህን ደግሞ በቃል ድጋፍ ማለፍ ካልቻለን በስተቀር በሰው ምክርና በወረቀት ጥበብ ከመገኘው ቀት ጌታ ይፈጽሞ አንዷን ምርምጃ መራመድ አንችልምና እባክህ አምላኬ ሆይ ቃልህ ይምከረን ያስተካክለን። እግዚአብሔር አምላካችን ሆይ ስለዚህም ሁሉ ደግሞ ስምህን እንጠራለን ታምነንም ቀርበናል። በዚህች ምሽት አምላካችን ሆይ ቃልህን ከሰማን በኋላ ቁርበታችን በሚያርፍበት በመኝታችን ስፍራ እንደ ሳሙኤል እየጠራ እንድትናገረን እግዚአብሔር ሆይ እንለምናሃለን። ፈቃድህን ማወቅ ለኛ አስፈላጊ ነው። ቅብዝብዝ እንዳንሆን የምንስት ሰዎች እንዳንሆን ቃልህን እየበላን እየከሳን እየገረጣን እንዳንሄድ አቤቱ አምላካችን ሆይ እንድትንከባከበን በልጅህ በጌታ በኢየሱስ ክርስቶስ ስም እንለምናሃለን። ጊዜውንም ሰዓቱንም ባርክልን። ድካማችንን በልጅህ በጌታ በኢየሱስ ክርስቶስ ስም እርሳው። ስለ ኃያሉና ስለ ዘላለማዊ ስም ስትል ስማን። አሜን። ጆች ከመሳፍንት መጽሐፍ ከመግቢያው ኢያሱ ሞት በኋላ እስከ ሳሙኤል ዘመን ድረስ እስራኤልን ያስተዳድሩ የነበሩ መሳፍንቶች መነሳታቸውን መጽሐፈ መሳፍንት ሲያሚውን ጌት እንዳገኘ መጽሐፉ የተጻፈበት ዓላማ ለት እንደሆነ ከዚያም በኋላ ደግሞ ወደ ምዕራፍ አንድ አለፍ ብለን የመሳፍንት መጽሐፍ የሚያወሳው ስለት መሳፍንት ስለተነሱበት ዘመን አጭር መግቢያ እንዲሁም ደግሞ ከኢያሱ ሞት በኋላ እስራኤል የነበረችበትን ሁኔታ እስከ ቁጥር 3 ድረስ መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ ጌታ ረድቶን አብረን የምናጠናው መጽሐፈ መሳፍንት ምዕራፍ 1 ቁጥር 4 ጀምሮ ይሆናልና መጽሐፍ ቅዱሶቻችን ይገለጥ ገለጥ አድርጋችሁ መጽሐፈ መሳፍንት ምዕራፍ 1 ቁጥር 4 ናውጥ መጽሐፈ መሳፍንት ምዕራፍ 1 ቁጥር 4 እንዲህ ይላል። ይሁዳም ወጣ፣ እግዚአብሔርም ከናናውያንንና ፈርዛውያንን በእጃቸው አሳልፎ ሰጣቸው፣ ከነርሱም በቤዜቅ ውስጥ 10,000 ሰዎች ገደሉ ይላል። ወዳጆቼ ከዚህ የመጀመሪያ ድል በኋላ እነዚህ ህዝቦች ሙሉ በሙሉ ርስታቸውን እጃቸው ውስጥ ለማግባት ኃይልን እንደሚሰጣቸው በእግዚአብሔር ይታመናሉ ብላችሁ ታስቡ ይሆናል። ይሁን እንጂ እንደዚያ ሲሆን አንመለከትም። በትላንትናው ምሽት ክፍለ ጊዜ ጥናታችን እንደተመለከትነው አሁን እግዚአብሔር ድል ሲሰጣቸውና ወደ ተራራ ወደ ከፍታውም ወስዶ ሲያስቦርቃቸው በረከትንም ሲሰጣቸው ይቆዩና ለጥቂት አመታት ከዚያ በኋላ ደግሞ ሸርተት ብሎ በእምነታቸው እግዚአብሔርን ይከዱና እንደገና ጠላቶቻቸው በእነሱ ላይ ሲሰለጥኑና ሲያሳድዷቸው እንመለከታለን። በዚህም ስፍራ ይህንኑ ነው የምናየው። እስቲ አለፍ ብለን ደግሞ ከቁጥር 9 እስከ 11 ያለውን ደግሞ ሰፋ በማድረግ እንመልከት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡብ በኩል በቆላውም ውስጥ የሚኖሩትን ከናናውያንን ሊወጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከናናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቅሪያት አርባቅ ነበር። ሴሲንና አኪሜንን ተላሚንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቅሪያት ሴፌር ነበር ይላል። ዳቤር የከናናውያንን ባህል ማዕከል ናት። ሳላችሁ ዳቤር የከናናውያን ባህል ማዕከል ናት። የመጻሕፍት ከተማ በመባል ትታወቃለች። ምናልባትም በዚያ ቦታ ቤተ መጻሕፍት ሳይኖር እንዳልቀረ አስባለሁ። ቁጥር 12 እና 13 እንደሞ አንድ ላይ እንመልከታለን ብለን ካሌብም ቅሪያት ሴፌርን ሊመታና ለሚዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶንያል ያዛት፣ ልጁንም አክሳን አጋባው ይላል። እስራኤል ወዳጆቼ ኮረብታማውን አገር ለረጅም ጊዜ ያዘ። በኮረብታውና በባህሩ ዳርቻ መካከል የነበሩ ሜዳዎች በእስራኤልና በከናናውያን መካከል ከፍተኛ ውጊያ የተደረገባቸው ናቸው። የእስራኤል ልጆች ወደ ተስፋይቱ ምድር ከገቡ በኋላ የከናናውያንን ሃይማኖት መቀበል ጀምረው ነበር። ይህ ደግሞ በጣም የሚያስገርም ነገር ነው። ከእውነተኛው መንገድ ሳቱ። እዚህ ላይ ልብ በሉ። እነዚህ ሰዎች ጭልጥ ብለውም በጣዖት አምልኮ ተዘፈቁ። ከታሪኩ እንደምንመለከተው ከተማይቱን ለሚይዝ ሰው ካሌብ ልጁን አክሳን እንደሚያጋባው ነበር ቃል የገባው። ጎቶንያል የካሌብ ወንድም ልጅ ወይም ታናሽ ወንድም ሊሆን ይችላል። ልጁን ካገባ በኋላ ደግሞ አማቹ ይሆናል ማለት ነው። እስራኤልን የሚመራ መስፍን እንዲሆን የተመረጠው ያለምንም ጥርጥር የካሌብ ዘመድ በመሆኑ ነው ማለት ይቻላል። ልባላችሁ፣ እስራኤልን የሚመራ መስፍን እንዲሆን የተመረጠው ያለምንም ጥርጥር የካሌብ ዘመድ በመሆኑ ነው ማለት እንችላለን። ከዚህ እንደምንረዳው በዝምድናና በአምቻ መጠቃቀም በዚያም ዘመን የተለመደ ነበር ማለት ነው። ዘመድ ባይሆን ኖሮ ይህ ሰው ምናልባት ለእስራኤል መስፍንነት ላይ መረጥ ይችል ነበር። ዛሬ ብዙ ሰዎች ከፍተኛ ደረጃ ላይ የደረሱት በችሎታቸው ሳይሆን በዝምድና አሰራርና ሁኔታዎች ስላመቻቸው ነው። ናፖሊዮን ራሱን የፍጻሜ ሰው እያለ ይጠራ ነበር። ዝነኛና ታዋቂ መሆን የቻለው በዚያ ዘመንና በዚያ ሁኔታ በመወለዱ ነበር። በእኛም ዘመን ቢሆን ኖሮ ወዳጆቼ ያን ታዋቂነት ላያገኝ ይችል ይሆናል። ጎቶንያልም እንዲሁ ነው። በዚህ ምዕራፍ የተጠቀሱት ዘጠኙ ነገዶች ከውድቀትና ከሽንፈት ጋር በተያያዘ ሁኔታ ነው የተጠቀሱት። እስካሁን ስለ ይሁዳና ስለ ስምዖን ነገድ ተመልክተናል። ቀጥለን የምንመለከተው ደግሞ ስለ ቢንያምና ምናሴ ነገድ ይሆናል። እያንዳንዱ ነገድ የራሱ ድካም ነበረው ወዳጆቼ። እስቲ መሳፍንት 1 ቁጥር 21 እንመልከት። መሳፍንት ምዕራፍ 1 ቁጥር 21 ተመልከቱ። ነገር ግን በኢየሩሳሌም የሚኖሩትን ኢያቡሳውያንን የቢንያም ልጆች አላወጧቸውም። ኢያቡሳውያንም ከቢንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል ይላል። እንዲህም ሲል ይህ ታሪክ እስከ ተጻፈበት ጊዜ ድረስ ማለቱ ነው። ምናሴም የቤትሳንንና የመንደሮቿን የታዕናክንና የመንደሮቿን የዶርንና የመንደሮቿን የይብልአምንና የመንደሮቿን የሜጌዶንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከናናውያን በዚያ ምድር በመቀመጥ ጸኑ። እስራኤልም በበረቱ ጊዜ ከናናውያንን አስገበሯቸው፣ ፈጽመውም አላወጧቸውም። ኤፍሬምም በጌዜር የተቀመጡትን ከናናውያንን አላወጣቸውም። ነገር ግን ከናናውያን በመካከላቸው በጌዜር ተቀመጡ። ዛብሎንም የቄድሮንና የነህሎልን ሰዎች አላወጣቸውም። ነገር ግን ከናናውያን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ ይላል። መሳፍንት 1 ከቁጥር 27 እስከ 30 ያለውን ስፍራ በኋላ ይመለከቷል። መሳፍንት ምዕራፍ 1 ከቁጥር 27 እስከ 30 ያለውን ተመልከቱ። ዝርዝሩ የእያንዳንዳቸውን ደካማነት ነው የሚያመለክተው። እስቲ አለፍ ብለን ከቁጥር 31 እስከ 33 ያለውን ደግሞ እንይ። አሴርም የአኮንንና የሲዶንን የአህላብንም የአኪዝብንም የሂልባንም የአፌቅንም የራብንም ሰዎች አላወጣቸው። በዚያችም ምድር የተቀመጡትን ከናናውያን አላወጣቸውምና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌምም የቤት ሳምሰይንና የቤት አናትን ሰዎች አላወጣቸውም፣ በምድሩም በተቀመጡት በከናናውያን መካከል ተቀመጡ። ነገር ግን የቤት ሳሚስና የቤት አናት ሰዎች ግብር የሚገብሩለት ሆኑ ይላል። አሞራውያን የዳንን ነገድ ወደ ተራራማው አገር ገፉት። በቁጥር 34 ላይ ደግሞ እንዲህ የሚልን ቃል እናገኛለን። አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው፣ ወደ ሸለቆም እንዳይወርዱ ከለከለዋቸው ይላል። የተስፋይቱን ምድር እግዚአብሔር ሰጥቷቸው ነበር። ይሁን እንጂ አንድም ነገድ እንኳ የተሰጠውን ርስት እጁ ማግባት አልቻለም። ምንኛ የሚያሳዝን ነው! እንግዲህ አድማጮች፣ እዚህ ላይ የምዕራፍ አንድን ትምህርት አብቅተን ወደ ምዕራፍ ሁለት ደግሞ እንሸጋገራለን። መሳፍንት ምዕራፍ ሁለት ከቁጥር 1 እስከ 3 ያለውን ተመልከቱ። መሳፍንት ምዕራፍ ሁለት ከቁጥር 1 እስከ 3 እስራኤል ወዳጆቼ ባለመታዘዛቸው ምክንያት እግዚአብሔር ይገስጻቸዋል። እንዲህም ይላል፣ የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላችሁ ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሠዊያቸውን አፍርሱ እንጂ በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩ። እናንተ ግን ቃሌን አልሰማችሁም። ይህንስ ለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸው፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውም ወጥመድ ይሆኑባችኋል አልኩ ይላል። እንግዲህ ልብ በሉ ወገኖቼ፣ እዚህ ላይ ባለፉት ትምህርቶቻችን እንደገለጽነውና አሁንም ደግሞ እንደምንመለከተው የእግዚአብሔር መልአክ በማለት የተጠቀሰው ክርስቶስ በስጋ ከመገለጡ በፊት እንደሆነ አምናለሁ። እግዚአብሔር ለሰው ስሜት በሚገባ ሁኔታ ራሱን ይገልጣል ወዳጆቼ። ምንም እንኳ እርሱ በችግራቸው ሁሉ ቢደርስላቸውም እነርሱ ግን አልታዘዙለትም። እንግዲህ እዚህ ላይ ነው የእስራኤል ታሪክ ሽክርክሪት የሚጀምረው። እነዚህ ወገኖች ከእግዚአብሔር ፊታቸውን ይመልሳሉ፣ ኃጢአት ያደርጋሉ፣ የጠላቶቻቸው ባሪያዎች ይሆናሉ፣ በንስሐ ወደ እግዚአብሔር ይመለሳሉ። እርሱ በመረጣቸው መሳፍንቶች እጅ ይታደጋቸዋል። እንደገና ደግሞ ለእግዚአብሔር መታዘዝ ይጀምራሉ። እግዚአብሔር መሳፍንትን አስነሳላቸው። መሳፍንት ምዕራፍ 2 ቁጥር 16ን ተመልከቱ። ይህ የመጨረሻው ጥቅሳችን ይሆናል። ከዚህ እግዚአብሔርም መሳፍንትን አስነሳላቸው ከሚማርኳቸውም እጅ አዳኗቸው ይላል። ወዳጆቼ አስቀድመን እንደተነጋገርነው በውድቀታቸው ጊዜ ሁሉ እግዚአብሔር መሳፍንትን ሲያስነሳላቸውና ሲታደጋቸው እንመለከታለን።
በዓለም ዙሪያ ተቀበዘበት ሲሳለፍ መድኃኒቴ አግኝቶኝ ተለወጥኩ። ከእንግዲህ ድሮ አይደለሁም አዲስ ሰው ነኝ። ኢየሱስ አግኝቶኝ በደሙ ስለገዛኝ ዓለም ስለኔ አትጓጓ። ከእንግዲህ አታጠምደኝም በጌታዬ እጁስ ነኝና አታወጣኝም። ዓለም ስለኔ አትጓጓ። ከእንግዲህ አታጠምደኝም በጌታዬ እጁስ ነኝና አታወጣኝም። ትካዝ ያዘ ጭንቀትበት ወይም ስደት መከራትያት ከሕይወቴ ጠፍተዋ ሰላም ፍቅር ደስታና ፍጹም ረፍ ከእንግዲህ ሀብቴ ናቸው አዲስ ሰው ነኝ። ዓለም ስለኔ አትጓጓ። ከእንግዲህ አታጠምደኝም በጌታዬ እጁስ ነኝና አታወጣኝም። ዓለም ስለኔ አትጓጓ። ከእንግዲህ አታጠምደኝም በጌታዬ እጁስ ነኝና አታወጣኝም። ስለ ስሙ ዘምራለሁ ሕይወቴ ስላዳና ስለ ክብሩ አውራለ። ድንቅ ሥራው ተመልከቱ ልወደርሱ ስለ ስሙ በኅብረት አወድሱ። ዓለም ስለኔ አትጓጓ። ከእንግዲህ አታጠምደኝም በጌታዬ እጁስ ነኝና አታወጣኝም።
ስለዚህ ዝማሬ እግዚአብሔርን አብዝተን እናመሰግናለን። እንግዲህ አድማጮች አሁን ደግሞ ከዚህ በመቀጠል ከመሳፍንት ምዕራፍ 3 አንዳንድ ቁም ነገሮችን ወይም ትምህርቶችን አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መሳፍንት ምዕራፍ 3ን አውጡ። የዚህ የመጽሐፈ መሳፍንት ምዕራፍ 3 አብይ ያሳቡ የመጀመሪያውና ሁለተኛው ክህደት፣ የመጀመሪያውና ሁለተኛው ክህደት። በመሳፍንት አማካይነት እግዚአብሔር እስራኤልን ከባርነት አዳነ። በመሳፍንት አማካይነት እግዚአብሔር እስራኤልን ከባርነት አዳነ። ጎቶንያል፣ ናኦድና ሴሜጋል ከመሳፍንቶቹ ጥቂቶቹ ናቸው የሚል ነው። የእስራኤል ልጆች ወዳጆቼ አብሯቸው ይኖሩ ከነበሩት ከናናውያን፣ ኬጣውያን፣ አሞራውያን፣ ፌርዛውያን፣ ኤውያውያንና ኢያቡሳውያን ጋር ተጋቡ። እዚህ ላይ ልብ ብላችሁ ተመልከቱ። እስራኤላውያን ክፉ ነገርን አደረጉ። እግዚአብሔርን ተው በአልና መለኩ። ስለዚህም እግዚአብሔር ለባርነት አሳልፎ ሰጣቸው። ይህ ታሪክ ደግሞ እንደገና ልባችንን ያርደዋል። የሚያሳዝንም ነገር ነው። እስራኤልን ለመታደግ በመጀመሪያ የተነሳው መስፍን ጎቶንያል ነበር ወይም ደግሞ ይባላል። አስተዋላችሁ? እስራኤልን ከዚህ ውድቀት ለመታደግ በመጀመሪያ የተነሳው መስፍን ጎቶንያል ይባላል። የካሌብ ወንድም ልጅ ከመሆኑና ሴት ልጁን ከማግባቱ በቀር ስለዚህ ሰው ምንም የተጠቀሰ መልካም ነገር የለም። ሁለተኛው መስፍን ደግሞ ናኦድ እስራኤልን ከሞአብ ንጉስ ከኤጌሎም ለመታደግ ነበር የተነሳው። ስለዚህ ሰው የተነገረን ቢኖር ግራኝ መሆኑንና የያዘው ሰይፍ ሳይታይበት ወደ ንጉሱ መግባት መቻሉን ነው። አሁን እዚህ ላይም ልብ በሉ። የመጀመሪያው መስፍን ጎቶንያል ነበር። እግዚአብሔር ነው እስራኤልን ለመታደግ ያስነሳው። ሁለተኛው መስፍን ደግሞ ናኦድ ይባላል። አስተዋላችሁ? ናኦድ ይባላል። ሦስተኛው መስፍን ደግሞ ሴሜጋር ይባላል። እስራኤልን ለመታደግ እግዚአብሔር ያስነሳው ሦስተኛው መስፍን ሴሜጋር ይባላል። በበሬ መውጊያ የመጠቀም ልዩ ሞያ እንደነበረው ተነግሮለታል። ይህንን ታሪክ ወደፊት እያነበብን በምንሄድበት ወገኖቼ እግዚአብሔር ለሕይወታችን ዘመን ሁሉ የሚተርፈውን ታላቅን ነገር እንደሚያስተምረን አስረግጬ ልነግራችሁ ፈልጋለሁና በደንብ ተከታተሉት። በዚሁ በበሬ መውጊያ ይህ ሰው ተጠቅሞ እስራኤልን ከፍልስጤም ነጻ አውጥቷል። ሴሜጋር ማለት ነው። እያንዳንዱ መስፍን የራሱ ጉለት ነበረው። የየራሱ የተለየ ባህሪና ችግርም ነበረው። ይሁን እንጂ እግዚአብሔር እንዳይጠቀምባቸው አላገደው። እስቲ መሳፍንት ምዕራፍ 3 ከቁጥር 1 እስከ 3 ያለውን ስፍራ አብረን አንድ ላይ እንመልከት። ከከናናውያን ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። አምስቱ የፍልስጤማውያን መኳንንት፣ ከናናውያንም ሁሉ፣ ሲዶናውያንም፣ ከባል አርሞንየም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩትን ኤውያውያንን ይላል። ምንም እንኳ እግዚአብሔር አጥብቆ ያስጠነቀቀው ነገር ቢኖርም እስራኤላውያን ከአረማውያን ጋር ተጋቡ። በምንባቡ የተጠቀሱትን የፍልስጤማውያን መኳንንትና ሌሎችም ነገዶች የእስራኤላውያን ጠላቶች ናቸው። ብሉይ ኪዳንን ስናነብ እነዚህ ጠላቶቻቸው በየጊዜው ችግር ይፈጥሩባቸው እንደነበር እንመለከታለን። ጠላቶቻቸው በየጊዜው እየተነሱ እንደ እሾህ እየወጓቸው እረፍት ነስተዋቸዋል። እስቲ መሳፍንት ምዕራፍ 3 ከቁጥር 5 እስከ 7 ያለውን ደግሞ አለፍ ብለን እንመለከታለን። የእስራኤልን ልጆች በከናናውያን፣ በኬጥያውያንም፣ በአሞራውያንም፣ በፌርዛውያንም፣ በኤውያውንም፣ በኢያቡሳውያንም መካከል ተቀመጡ። ሴት ልጆቻቸውንም አጋቧቸው። እነርሱም ሴት ልጆቻቸውን ለወንዶች ልጆቻቸው ሰጡ፣ አማልክቶቻቸውንም አመለኩ ይላል። እንግዲህን ተመልከቱ። ከናናውያንን ከምድራቸው ከማስወጣት ይልቅ እነዚህ ሰዎች ርስታቸውን ከእነርሱ ጋር መጋራትን መረጡ። እውነተኛውን አምላክ ከማምለክ ይልቅ ከከናናውያን ጋር ተጋቡ፣ ሃይማኖታቸውንም ተቀበሉ። እስራኤላውያን እንደ ገና ክህደት ውስጥ ወደቁ። ያውንም እጅግ የሚያሳዝን ነገር ነው። ስለዚህ የእግዚአብሔር ቁጣ በእስራኤል ላይ ነደደ። በመሶጶጣሚያ ንጉሥ በኩሶር ሴቴም እጅ አሳልፎ ሰጣቸው። የእስራኤልም ልጆች ለኩሴ ርስቴም 8 ዓመት ሙሉ ተገዙለት ይላል መሳፍንት ምዕራፍ 3 ቁጥር 8ን ልብ ይሏል። መሳፍንት ምዕራፍ 3 ቁጥር 8ን ይመለከቷል። ጣዖት በማምለኳ እስራኤል በእግዚአብሔር ተቀጣች። ወዳጆቼ እግዚአብሔር ለ8 ዓመት ባርነት አሳልፎ ሰጣቸው። የባርነት ጫና ሲያይልባቸው በኋላም እንዲታደጋቸው ወደ እግዚአብሔር ጮሁ። ጎቶንያል የመጀመሪያው መስፍን ስለመሆኑ ቀጥለን ደግሞ እንመለከታለን። እስቲ መሳፍንት ምዕራፍ 3 ቁጥር 9 ልብ ይበሉ። መሳፍንት ምዕራፍ 3 ቁጥር 9 የእስራኤልም ልጆች ወደ እግዚአብሔር ጮሁ፣ እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው ይላል። እግዚአብሔር ወዳጆቼ ምንኛ ታጋሽና መሐሪ ነው። አሁንም ልብ በሉ ወገኖቼ፣ የእስራኤል ልጆች እግዚአብሔር ከጠላቶቻቸው እጅ እንዲታደጋቸው ወደርሱ በመጮሃቸው የመጀመሪያውን መስፍን ጎቶንያልን አስነሳላቸው። አይገርማችሁ ምን? እስቲ ያለፍ ብለን ደግሞ ከቁጥር 10 እስከ 11 ያለውን ቃል እንመልከት። የእግዚአብሔር መንፈስ በርሱ ላይ መጣ፣ በእስራኤልም ላይ ይፈርድ ነበር፣ ለሰልፍም ወጣ። እግዚአብሔርም የመሶጶጣሚያን ንጉሥ ኩሴርስቴንም በእጁ አሳልፎ ሰጠው፣ እጁም በኩሴርስቴም ላይ አሸነፈች። ምድሪቱም 40 ዓመት አረፈች። የቄኔዝም ልጅ ጎቶንያል ሞተ ይላል። ጎቶንያል የመጀመሪያውና ከሌሎች የሚሻል መስፍን ነበር። ብዙም ሲነቀፍ አንመለከትም። ሕዝቡን ከኩሴርስቴም እጅ ታደገ። የእስራኤል መሪ የሆነው የካሌብ ታናሽ ወንድም ልጅ በመሆኑ የካሌብን ሴት ልጅ በማግባቱ እንጂ ልዩ ችሎታ ወይም ዕውቀት አልነበረውም። ያም ሆኖ ግን እግዚአብሔር ወዳጆቼ ተጠቅሞበታል። እግዚአብሔር የሚጠቀምባቸውን ሰዎች ስንመለከት በጣም እንገረማለን። በእኔ ወይም በእናንተ መጠቀም የሚችለውም በዚህ ምክንያት ነው። ይህ መጽሐፍ ሊያበረታታን እንደሚችል አስባለሁ። እንግዲህ በጌታ የተወደዳችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን እግዚአብሔር ረድቶን ይዘን እስክንቀርብ ድረስ በዚህ በሚቀጥለው ዝማሬ ደናደሩ እያለን እንሰናበታችኋለን። ደብዳቤዎቻችሁና ጸሎቶቻችሁ አይለዩን እንላለን። እግዚአብሔር ይባርካችሁ።
ዱፋለሹ አሜን ክብረለሹ መበደና ሻለት አይተወይ ዱፋለሹ አሜን ከበረሽ
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።